ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የካቲት 22 2016 ዓ.ም ዝግጅታችን ጀመረ። በባህር ዳር ከተማ እስከ ረፋድ በዘለቀው ከባድ የተኩስ ልውውጥ እንቅስቃሴዎች ቆመዋል። አዲስ አበባ ውስጥ ታስሮ የነበረው ፈረንሳዊ ጋዜጠኛ ትላንት ከሰዓት ተለቆ ወደ ሀገሩ ተመልሷል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ።
ጤና ይስጥልን፣ በድጋሚ እንደምናመሻችሁ አድማጮች። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በሱዳን ስልጣን ለመያዝ የሚታገሉ ፈጥኖ ደራሽ ወታደራዊ ኃይሎችና ሚሊሻዎቹና አጋሮቻቸው ምዕራብ ዳርፉርን ሲቆጣጠሩ ፈጽመዋቸዋል የተባሉት ዘርን የለየ መጠነ ሰፊ ግድያና መድፈር፣ የጦርና በሰብአዊነት ላይ የተፈጸሙ ግድያዎች ሊሆኑ እንደሚችሉ የተባበሩት መንግስታት ድርጅት ባለሙያዎች ያወጡት አዲስ ሪፖርት አመለከተ። ለመንግስታቱ የጸጥታው ምክር ቤት የቀረበና ዛሬ አርብ በአሶሺየትድ ፕሬስ እጅ የገባው ሪፖርት አረቦች የሚበዙበት የፈጥኖ ደራሹ ጦር ኃይሎች በዳርፉር አፍሪካውያን ላይ የፈጸሟቸው ዘግናኝና አሰቃቂ የጭካኔ ገጽታዎችን እንደሚያሳይ ተመልክተዋል። የፈጥኖ ደራሹ ጦር የተወሳሰቡ የፋይናንስ ተቋማትን መረብ መጠቀምን ጨምሮ ከአምስቱ የዳርፉር ግዛቶች አራቱን እንደምን አድርጎ በቁጥጥር ስር እንዳዋላቸው በዘገባው በዝርዝር ማስቀመጡ ተገልጿል። ሱዳን በጦር ሰራዊቱ አዛዥ በጀኔራል አብዱልፋታ አልብርሃንና በፈጥኖ ደራሹ መሪ መሐመድ ሐምዳም ደጋሎ በሚመራው ጦር መካከል በተፈጠረ አለመግባባት ካለፈው ሚያዝያ ጀምሮ በከፍተኛ ቀውስ ውስጥ ትገኛለች። ከካርቱም ጎዳናዎች የጀመረው ጦርነት ወደ ሌሎቹ በርካታ የአገሪቱ አካባቢዎች መስፋፋቱ ሲነገር፣ የዳርፉር ግዛት ግን ከሁሉም የተለየ መልክ መያዙ በዘገባው ተጠቅሷል። የፈጥኖ ደራሹ ጦር ኃይሎች በተለይም በአፍሪካውያኑ ማሳሊት በተባሉት ብሔረሰቦች ላይ የሚያደርሷቸው ጭካኔ የተሞላባቸው ጥቃቶች መበራከታቸው ተነግሯል። ለተባበሩት መንግስታት የጸጥታው ምክር ቤት የቀረበው ዘገባ ከ10 ዓመታት በፊት ከፍተኛ የዘር ማጥፋት በተፈጸመባት ዳርፉር ከፍተኛ ጥፋት እያደረሰ ነው ይላል። በዳርፉር እንደ ኤሮፓ አቆጣጠር ከ2005 ወዲህ እጅግ የከፋ ጥቃት የተፈጸመ መሆኑን የመንግስታት ድርጅቱ ሪፖርት አስታውቋል። ኬንያና ሄይቲ ዛሬ አርብ የደህንነት ስምምነት ተፈራርመዋል። በስምምነቱ መሰረት ኬንያ የተባበሩት መንግስታት ድርጅት በሄይቲ ወሮበሎች የሚያደርሱትን የወንብድና ጥቃት ለመከላከል ለሚያሰማራው የሰላም አስከባሪ ልዑክ 1000 ፖሊሶችን ትልካለች። ኬንያ ውሳኔውን አስመልክቶ በአገር ውስጥ በፍርድ ቤት ለቀረበባት ተቃውሞ ስምምነቱ ምላሽ እንደሚሰጥ ተስፋ አድርጋለች። ኬንያ ፖሊሶቹን ለመላክ ፈቃደኛ የሆነችው ቀደም ሲል መሆኑ ቢገለጽም የኬንያው ከፍተኛ ፍርድ ቤት ውሳኔው ሕገ መንግስቱን የጣሰ ነው ሲል አግዶት ቆይቷል። ፍርድ ቤቱ አያይዞም ውሳኔው ተግባራዊ መሆን የሚችለው በሁለቱም አገሮች መካከል የተፈረመ የመሳ ለመሳ ስምምነት ሲኖር ብቻ ነው ብሏል። በዚህ መሰረት የኬንያው ፕሬዚደንት ዊሊያም ሩቶና የሄይቲው ጠቅላይ ሚኒስትር ኤሪየል ሄንሪ መሳ ለመሳ ነው የተባለውን ስምምነት ዛሬ የተፈራረሙ ሲሆን ቀጣዩ የስምሪት ዝርዝር ምን መሆን እንደሚገባም ተወያይተዋል። የቦምብ ጥቃት ዛቻ የደረሰባቸው የዚምባብዌው ፕሬዚደንት በረራቸውን አቋረጡ። በአንድ ዓለም አቀፍ ጉባኤ ላይ ለመሳተፍ ዛሬ አርብ ወደ ቪክቶሪያ ፎልስ ከተማ በአውሮፕላን እየተጓዙ የነበሩት የዚምባብዌ ፕሬዚደንት ኤሚርሰን ምናንጋዋ በረራቸውን አቋርጠው ከመዳረሻቸው ሳያርፉ ተመለሱ። ፕሬዚደንቱ ጉዟቸውን ያቋረጡት ባለስልጣናት ከተረጋገጠ ምንጭ የቦምብ ጥቃት እንደሚካሄድባቸው የሚገልጽ ኢሜይል ከደረሳቸው በኋላ ነው። የፕሬዝደንቱ ቃል አቀባይ ጆርጅ ቻራምባ ዛሬ በሰጡት መግለጫ እንደተናገሩት ፕሬዝደንቱ ቪክቶሪያ አውሮፕላን ማረፊያ እንደደረሱ የቦምብ ጥቃት እንደሚጠብቃቸው የሚገልጽ ኢሜል የደረሳቸው መሆኑን አረጋግጠዋል። ለጥንቃቄ ሲባል የሀገሪቱ ደህንነት በአሁኑ ወቅት በከፍተኛ ደረጃ ተጠንቀቅ ላይ እንዲሆን መደረጉን ቃል አቀባዩ ገልጸዋል። የስጋቱ ምንጭ እየተጣራ እንደሚገኝና ሲጠናቀቅ ይፋ እንደሚደረግ አስታውቀው እስከዚያው ድረስ ህዝቡ እንዲረጋጋ ቃል አቀባዩ በመግለጫቸው አሳስበዋል። በርካታ ዓለም አቀፍ ጉባኤዎች የሚካሄዱባት የቪክቶሪያ ከተማ የዚምባብዌ ዋነኛይቱ የቱሪስት መዳረሻ ስትሆን ሀገሪቱን ከዛምቢያ ጋር በሚያዋስነው ድንበር አጠገብ ከሐራሬ በ900 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ፕሬዚዳንት ምንጋንጓዋ ሲያመሩ የነበረው የደቡብ አፍሪካ ሀገሮች ዓለም አቀፍ የታዳሽ ኃይል ጉባኤ መዝጊያ ስነ ስርዓት ላይ ለመገኘት ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል ትላንት ሐሙስ በጋዛ ፈጽመዋለች በተባለ ጥቃት 112 ፍልስጤማውያን መገደላቸውና ቁጥራቸው የበዙ ሰዎች መቁሰላቸውን የዓይን እማኞችና የጋዛ ጤና ጥበቃ ሚኒስቴር አስታውቋል። ሰብአዊ እርዳታን ለመቀበል በተሰባሰቡ ፍልስጤማውያን ላይ ነው መባሉ ዓለም አቀፍ ውግዘት አስከትሏል። እስራኤል ፈጽመዋለች የተባለውን ጥቃት ያስተባበለች ሲሆን ሰዎቹ የሞቱት በተፈጠረው መተረማመስ በደረሰው የእርስ በርስ መረጋገጥና ከትርምሱ ለማምለጥ ሲሸሹ በነበረው የእርዳታ መኪኖች ተገጭተው ነው ብላለች። የጋዛ ሆስፒታል ባለስልጣናት መጀመሪያ ላይ በሰጡት መግለጫ የእስራኤል ጥቃት የደረሰው በጋዛ ከተማ ምዕራባዊ ክፍል አልናቡሲ የትራፊክ አደባባይ ላይ በተሰባሰቡ ፍልስጤማውያን ላይ ነው ብለዋል። የዓይን እማኞች ደግሞ ወደ ኋላው ላይ እንደተናገሩት እርዳታ ከተጫነባቸው መኪኖች ላይ ዱቄትና የታሸጉ ምግቦችን ጎትተው ለመውሰድ በተሰባሰቡ ሰዎች ላይ የእስራኤል ወታደሮች ተኩስ መክፈታቸውን ተናግረዋል። የእስራኤል ባለስልጣናትም መጀመሪያ ላይ በሰጡት መግለጫ ወታደሮቹ ተኩሱን የከፈቱት እርዳታ ወደ ጫኑት ተሽከርካሪዎች የተንጋጉ ሰዎች አስጊ ናቸው ብለው ስላሰቡ መሆኑን ተናግረዋል። በቅርብ ሳምንታት ውስጥ ጋዛ የደረሰው የእርዳታ እህል እጅግ አነስተኛ በመሆኑ ረሃብ ጠንቷል። የተባበሩት መንግስታት ድርጅትም ከፍተኛ ረሃብ አደጋ እንደሚከሰት አስጠንቅቋል። የዋይት ሀውስ ቃል አቀባይ ኦሊቪያ ደልተን ለጋዜጠኞች እንደተናገሩት በቅርቡ የተፈጸመው ክስተት መጣራት ይኖርበታል ያሉ ሲሆን በሰሜን ጋዛ የተፈጸመውን ድርጊት በጣም አስደንጋጭና በእጅጉ የሚያሳስበን ነው ብለዋል። በመጨረሻም የሩሲያው ተቃዋሚ መሪ አሌክሲ ናቫልኒ የቀብር ስነ ስርዓት ተፈጸመ። ከሁለት ሳምንት በፊት በሩሲያ እስር ቤት ውስጥ ሕይወቱ ያለፈው የሩሲያው ተቃዋሚ መሪ አሌክሲ ናቫልኒ የቀብር ስነ ስርዓት በከፍተኛ የፖሊስ ጥበቃ ስር በሺዎች የሚቆጠሩ ሰዎች በተገኙበት ዛሬ አርብ ሞስኮ ውስጥ ተፈጽሟል። አስክሬኑን ወደ ቤተ ክርስቲያኑ ሲዘልቅ ከውጭ ይጠባበቁ የነበሩ ሰዎች በከፍተኛ ጭብጨባ በታጀበ ድምፅ ናቫልኒ ናቫልኒ በማለት ሲጮሁ ታይተዋል። ናልቫኒ ወላጆችና ሌሎች ሰዎች ከተከፈተው ሳጥን ውስጥ የነበረውን የናልቫኒን አስክሬን ሲደባብሱና ሲስሙ ተስተውሏል። ለአጭር ጊዜ ከተካሄደው የቀብር ስነ ስርዓት በኋላ በሺዎች የሚቆጠሩ ሰዎች ከቤተ ክርስቲያኑ በመውጣት ሌላ ከፍተኛ የፖሊስ ኃይል ወደ ተሰማራበት የቦሪስ ኮይ መካነ መቃብር አምርተዋል። የሩሲያ ባለስልጣናት እስካሁን የ48 ዓመቱ ናልቫኒ የሞተበትን ምክንያት አልገለጹም። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ የካቲት 22 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቲቪ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ ጋብዛለሁ። አሁን ወደ ቀዳሚው የአበየር ዘገባ እንለፍ። በአማራ ክልል ርዕሰ መዲና በባህር ዳር ከተማ ዙሪያ ባሉ አካባቢዎች ዛሬ አርብ ከማለዳ ጀምሮ እስከ ረፋድ ሲካሄድ የቆየው ከባድ የተኩስ ልውውጥ ተከትሎ በከተማዋ መደበኛ እንቅስቃሴ መቆሙን ነዋሪዎች ገለጹ። የአሜሪካ ድምጽ ያነጋገራቸው የአጼ ቴዎድሮስ ክፍለ ከተማ ወይም በተለምዶ አባይ ማዶና የዳግማዊ ሚኒሊክ ክፍለ ከተማ ወይም በተለምዶ ልደታ ተብለው የሚጠሩ አካባቢ ነዋሪዎች ዛሬ ከማለዳው አንስቶ ከፍተኛ የከባድ መሳሪያ ድምጽ ሲሰሙ ማርፈዳቸውን ገልጸዋል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ አስማማየ ነው ያቀርበዋል።
በባህር ዳር ከተማ ዙሪያ ዛሬ አርብ ከማለዳ አንስቶ የተኩስ ድምጽ ሲሰማ ማርፈዱን ነዋሪዎች ተናግረዋል።
አንድ ከ22 ደቂቃ ጀምሮ ተኩስ ሲሰማን እስከ ንጋቱ 1:50 ድረስ በጣም ተኩስ ነበረ። ከ25 እስከሚሆን ድረስ እስካሁን ይቷል። 5:25 እስከሚሆን ድረስ እስካሁን ይቷል። እስካሁን ተኩሳል።
ከሌሊቱ 10:00 ጀምሮ ያው ተኩስ እስካሁን ድረስ ከ4:00 አካባቢ ድረስ ሲለዋወጥ ነው የቆየው። አሁን ግን የተወሰነ ትንሽ በረድ ብሏል። አልፎ ነው ተኩስ ያለው። እኛውን አልወጣንም። ያው ቤታችን ዘግተን ቤት ነው የተቀምጠን ያለው ነው። እንቅስቃሴ ምናምን ስለፈራን ተኩስ ስላለ ቤታችን ለኔ ያለ ነው።
ጠዋት 11:00 ነው። እኛ ወደ ስራ የሰማ ነው ያወቅነው ነገር የለም። ወደ ስራ ልንወጣ ያን የተዘጋጀን ባለንበት ሰዓት ነው የተከፈተ። ያው እንግዲህ እንደ አጋጣሚ ቤቱነን እኛም ነበርን ቤት ነበርን፣ አልወጣንም። ያው ስጋት ቀጠና ነበርን የነበር ነው። ተኩሱም ከባድ ነበር። ቃሴም የለ እኛም ቤት ሆነ በየትኛው አቅጣጫ ምን ይሆን ያወቅነው ነገር የለም። ያው ከቤት ነው ያልነው።
የአማራ ክልል መንግስት ዛሬ ባወጣው መግለጫ ክልሉ ውስጥ ሕግ የማስከበር ዘመቻ በተሟላ ሁኔታ እየተካሄደ ነው ብሏል። የመከላከያ ሰራዊትና የክልሉ የጸጥታ ኃይሎች ባህር ዳር ውስጥና በዙሪያው እያካሄዱት ነው ባለው በዚህ ዘመቻ ጽንፈኛ ሲል የጠራውን ኃይል ቤት ለቤት እያሰሱና እያጸዱት ናቸው ብሏል። የአሜሪካ ድምፅ ያነጋገራቸው ባህር ዳር ውስጥና በአካባቢው የሚንቀሳቀሰው ፋኖ ታጣቂ ቡድን ቃል አቀባይ መሆናቸውን የገለጹልን አቶ መንግስቱ አማረ የመንግስቱን መግለጫ ፕሮፓጋንዳ ነው ሲሉ አጣጥለውታል።
ስለዚህ በየቦታው ተቆጣጠር ናቸው፣ ደመሰስ ናቸው የሚለው ህዝብን ለማሳሳት የተደረገ የውሸት ዜና እንጂ አንድም የተደመሰሰ ሰራዊት የለም፣ አንድም በቁጥጥር ያደረጉት የፋኖ አባላት የለም።
ባህር ዳር ውስጥ መደበኛ እንቅስቃሴ መቋረጡን ነዋሪዎች ነግረውናል።
የለም፣ እንቅስቃሴ የለም። ዝም ብሎ ቤት ነው። ወደ ዳሪ ስንወጣ እንደውም በየእንትኑ ያሉ አድማ በታኝ ተመለሱ ብለው ነው ያስገቡን።
አባቴን ወደ አዲስ አበባ ዥሌር ነበረ ፕሌ ነበር የሚሄደው። በረረው 2:00 አካባቢ ነበረ፣ ግን ተኩሱ የተጀመረው ቢያንስ 11:00-10:00 አካባቢ ነበር። እንደዚያ ተኩሱ የተጀመረው ሆስፒታል ነበረ፣ ወደዚያ ነበር ልነድ የነበረው። በዚህ የተነሳ ዛሬ ጠርተናል።
ሰው በፍራቻ ውስጥ ሆኖ ውጭ ላይ ነው ያለው አብዛኛው። አሁን መስመሮች አካባቢ በዚህ ኮበሎች በተለይ ዋና አስፓልት መንገዶችን ብዙም ደፍሮ አይቀርብም፣ ፍራቻ አለበት። በኮብል በከተማ ውስጥ ለውስጥ ባሉ ኮብሎች ግን ማህበረሰቡ ውጭ ላይ ነው አብዛኛው ሰው ያለ። ከዛ ውጭ ግን እኔም ወጥቼ ነበር አይቼዋለሁ፣ ከተማውን ዞር ዞር ብዬ አይቼዋለሁ። ህዝቡ አብዛኛው ውጭ ላይ ነው ያለ፣ ውጥረቱ አለ። ምንም አይነት ሀይል ግን የለም ከሁለቱም ወገን። እኔ ብዙ ቦታዎች የከተማ ዙሪያ ላይ ተዟዙሬ ያሉ፣ አሁን ምንም አይነት የታጠቀ ሀይል የለም። የተኩሱ ድምፅ ከባህር ዳር ከተማ በቅርብ ርቀት አልፎ አልፎ አሁንም ድረስ እየተሰማ ነው። ሰዎች ጥቆማ እንደሰጡን እንግዲህ እኛ እዚህ ስለሆነ ወደ አሙሲት መስመር ከባህር ዳር ከተማ ወጣ ብሎ ወደ ጎንደር መስመር የምንሄድበት ዘንደልማን አልፈን አሙሲት የሚባል ከተማ አለ፣ ወደ እሱ አካባቢ የምንሰማው ድምፅ እዛ አካባቢ እንደሆነ የምንደውላቸው ሰዎች እየነገሩ ነው።
በክልሉና ባህር ዳር ውስጥ እየተከናወነ ስላለው ሁኔታ ማብራሪያ ለማግኘት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩን ዶክተር ለገሰ ቱሉን አግኝተን ለማነጋገር ያደረግነው ጥረት አልተሳካም።
አድማጮች፣ ቀደም ሲል የሰማችኋቸው ያነጋገርናቸው የአማራ ክልል ነዋሪዎች ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ ጠይቀዋል። እየተከታተላችሁት ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በአዲስ አበባ ለአንድ ሳምንት በእስር የቆየው ፈረንሳዩ ጋዜጠኛ አንቷን ጋሊንዶ ትላንትና ሐሙስ ከእስር መለቀቁን የጋዜጠኞች መብት ተሟጋች ድርጅት ሲፒጂ አስታወቀ። አብሯቸው የታሰሩት የኦሮሞ ነጻነት ግንባር ወይም ኦነግ የፖለቲካ ኦፊሰር የሆኑት አቶ በቴ ኡርጌሳ ግን በዛሬው ዕለት ፍርድ ቤት ቀርበው ተጨማሪ የምርመራ ጊዜ ተጠይቆባቸዋል። በጉዳዩ ላይ የሲፒጂን የአፍሪካ ፕሮግራም ኃላፊ አነጋግረን ያጠናቀርነው ዘገባ ተከታዩ ነው። አፍሪካ ኢንተለጀንስ ለተሰኘ ተቀማጭነቱ በፈረንሳይ የሆነ የዜና ድረ ገጽ ዘጋቢ የሆነው አንቷን ጋሊንዶ ትላንት ከሰዓት በኋላ ከእስር እንደተለቀቀ ወዲያው ወደ ፈረንሳይ መመለሱን የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ የአፍሪካ ፕሮግራም ኃላፊ አንጀላ ኩንታል ለአሜሪካ ድምጽ ገልጸዋል።
ትላንት ከሰዓት ወደ አመሻሹ ላይ ነው ከእስር ከተለቀቀ በኋላ አርብ ጠዋት ወደ ፓሪስ ተመልሷል። በእርግጥ እንደተለቀቀ ምሽቱን እንዲበር ነበር የታሰበው። ሆኖም በበረራ መዘግየት ምክንያት አርብ ጠዋት ድረስ መቆየት ነበረበት።
ጋሊንዶ ወደ አዲስ አበባ የተጓዘው ከቀናት በፊት በአዲስ አበባ የተካሄደውን የአፍሪካ ህብረት ጉባኤና በፖለቲካ ጉዳዮች ዙሪያ ዘገባ ለመስራት መሆኑን የሚሰራበት የሚዲያ ተቋም እስሩን አስመልክቶ ባወጣው መግለጫ አስታውቆ ነበር። ኢትዮጵያ ውስጥ መዘገብ የሚያስችለው የጋዜጠኝነት ቪዛ መያዙንና ከኢትዮጵያ ሚዲያ ባለስልጣን አስፈላጊውን ፈቃድ ማግኘቱንም አመልክቷል። ጋሊንዶ አዲስ አበባ በሚገኘው ስካይላይት ሆቴል ውስጥ በቁጥጥር ስር የዋለው የኦሮሞ ነጻነት ግንባር ወይም ኦነግ የፖለቲካ ኦፊሰር ከሆኑት አቶ በቴ ኡርጌሳ ጋር ቃለ መጠይቅ እያደረገ በነበረበት ወቅት ነው። ጋሊንዶ በቁጥጥር ስር ከዋለ በኋላ አብረውት ከታሰሩት አቶ በቴ ጋር ቅዳሜ የካቲት 16 2016 ዓ.ም በአዲስ አበባ ከተማ አስተዳደር ቦሌ ምድብ ችሎት ቀርበው የነበረ ሲሆን ከሁለት ታጣቂ ቡድኖች ጋር በመዲናዋ አመጽ ለመቀስቀስ በማሴር መከሰሳቸውን ኩንታል ለአሜሪካ ድምጽ ገልጸው ነበር። በጋዜጠኛው የሞባይል ስልክ ላይ ምርመራ ለማድረግና ተባባሪ ተጠርጣሪዎችን ለመያዝ ፖሊስ ተጨማሪ ቀናት እንዲሰጡት በጠየቀው መሰረት ፍርድ ቤቱ የአንድ ሳምንት የምርመራ ጊዜ የፈቀደ ሲሆን ጋዜጠኛው በዛሬው ዕለት በፍርድ ቤት እንዲቀርብ ቀነ ቀጠሮ ተሰጥቶት ነበር። ሆኖም በቀጠሮው ቀን ዛሬ ብቻቸውን በፍርድ ቤት የቀረቡት አቶ በቴ ተጨማሪ የአምስት ቀን ምርመራ ጊዜ እንደተጠየቀባቸውና ፖሊስ ጋሊንዶን በዋስትና መልቀቁን ለፍርድ ቤት መናገሩን በፍርድ ቤቱ የተገኙና ስማቸው እንዳይጠቀስ የጠየቁ ምንጭ ለአሜሪካ ድምጽ ተናግረዋል። በዋስትና ከእስር ቢወጣ ኖሮ ከሀገር መውጣት አይችልም ነበር ያሉት ኩንታል ግን ጋሊንዶ ከእስር የተለቀቀው በዲፕሎማሲያዊ ጥረት መሆኑን ይገልጻሉ።
በግልጽ እንደሚታየው የፈረንሳይ ዲፕሎማሲ በጉዳዩ ላይ ገብቶበታል። ሆኖም ቃለ መጠይቅ ሲያደርግላቸው የነበሩትና አብሮት የታሰሩት ፖለቲከኛ ግን እስር ቤት ቀርተው ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበዋል።
ጋዜጠኛው መፈታቱን አስመልክቶ ሲፒጄ ባወጣው መግለጫ የተቋሙ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞም የጋሊንዶ መፈታት ትልቅ ዜና ነው ማለታቸውን ጠቅሶ ኢፍትሃዊ በሆነ መልኩ መታሰሩ በዛሬቱ ኢትዮጵያ የጋዜጠኝነት ሙያ አደገኛ መሆኑን ያሳየ ነው ማለታቸውንም አመልክቷል። ኩንታል በበኩላቸው ከአሜሪካ ድምጽ ጋር በስልክ ባደረጉት ቃለ ምልልስ የጋሊንዶ እስር ኢትዮጵያ ውስጥ ያለውን የፕሬስ ነጻነት ሁኔታ ቁልጭ አድርጎ ያሳየ ነው ይላሉ።
It just proves what the Committee to Protect Journalists has been saying all along.
ሁኔታው ሲፒጄ ስለ ኢትዮጵያ ፕሬስ ነጻነት ወደኋላ ማፈግፈግ ሲናገር የነበረውን ያረጋገጠ ነው። ወደኋላ ማፈግፈግ ብቻ ሳይሆን አሁን ባለው መንግስት የፕሬስ ነጻነት የለም። በጠቅላይ ሚኒስትር አብይ አህመድ ዘመን የተቀሰነው መሻሻል እንደሌለና ቀደም ሲል በነበሩት መንግስታት እንደታየው ጋዜጠኞች በስራቸው ኢላማ መደረጋቸው መቀጠሉን አረጋግጦልናል።
ባለም አቀፍ ግፊት ጋሊንዶ መፈታቱ እንዳስደሰታቸው የገለጹት ኩንታል አክለው የጋሊንዶ መለቀቅ ሌሎች በእስር ላሉ ጋዜጠኞችም ትኩረት ሊሰጥ እንደሚገባ ያሳያል ይላሉ።
Cannot have one standard for a foreign journalist and another standard for local
journalists. ለውጭ ጋዜጠኛ አንድ መለኪያ፣ ለሀገር ውስጥ ጋዜጠኞች ደግሞ ሌላ መለኪያ ሊኖር አይችልም። በአፍሪካ በእስር ላይ የሚገኙት አብዛኞቹ ጋዜጠኞች የሀገር ውስጥ ጋዜጠኞች ናቸው።
የኢትዮጵያ ባለስልጣናት ኢትዮጵያ ውስጥ አሁንም በእስር ያሉና በጣም አስቸጋሪ በሆኑ ሁኔታዎች ውስጥ ለወራት እየተሰቃዩ የሚገኙ ሌሎች 8 ጋዜጠኞችንም መልቀቅ አለባቸው ያሉት ሞሞ በበኩላቸው መንግስት ዓለም አቀፍ ጋዜጠኞች ዘገባ መስራት እንዲችሉ እንዲፈቅድላቸውና ስራቸውን በመስራታቸው የበቀል እርምጃ እንደማይወሰድባቸው እንዲያረጋግጥ ጠይቀዋል። ሲፒጄ ያለፈውን የአውሮፓውያን 2023 ዓመተ ምህረት በተመለከተ ባወጣው ሪፖርት ከሰሃራ በታች በሚገኙ የአፍሪካ ሀገራት 8 ጋዜጠኞችን በማሰር ኢትዮጵያ በሁለተኛ ደረጃ ላይ እንደምትገኝ አስታውቋል። አሁን በቁጥጥር ስር ካሉት 8 ጋዜጠኞች ውስጥ አራቱ ካለፈው አመት ሐምሌ ወር ጀምሮ በስራ ላይ ባለው አስቸኳይ ጊዜ አዋጅ በቁጥጥር ስር የዋሉ መሆናቸውንና እስካሁንም ክስ እንዳልተመሰረተባቸው ያመለከቱት ኩንታል ቀሪዎቹ የሀገር ውስጥ ጋዜጠኞችን በአስቸኳይ እንዲለቀቁ ዓለም አቀፍ ግፊት እንዲደረግ ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እየተከታተላችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ዝግጅታችንን ነው እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። አሁን ወደ ተከታዩ ዘገባ እናልፋለን። ስድስተኛው ዙር ምርጫ ካልተካሄደባቸው የምርጫ ክልሎች ውስጥ በአራቱ ምርጫ ለማካሄድ መዘጋጀቱን ቦርዱ አስታውቋል። ምርጫው ለ9 የህዝብ ተወካዮች ምክር ቤትና ለ26 የክልል ምክር ቤት ቦታዎች የሚካሄድ ነው። ጠቅላላ ምርጫው ሙሉ በሙሉና በከፊል ካልተካሄደባቸው 7 ክልሎች ውስጥ የጸጥታ ሁኔታቸው ሂደቱን ለማስቀጠል ያስችላል ባላቸው 4 ክልሎች ቦርዱ ምርጫውን ለማካሄድ ባወጣው የጊዜ ሰሌዳ ላይ የፖለቲካ ፓርቲዎችና የሲቪክ ማህበራት ተወያይተዋል። ኬኔዲ አባተ ተከታትሎታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ስድስተኛውን ጠቅላላ ምርጫ ካደረገ ከ3 ዓመታት በኋላ ምርጫው ሙሉ በሙሉና በከፊል ካልተካሄደባቸው ክልሎች በ4 ቀሪና ድጋሚ ጠቅላላ ምርጫ ለማካሄድ መዘጋጀቱን አስታወቀ። ቦርዱ ምርጫውን ለማካሄድ ባዘጋጀው የጊዜ ሰሌዳ ላይ ከፖለቲካ ፓርቲዎችና ከሲቪክ ማህበራት ተወካዮች ጋር ዛሬ የካቲት 22 ቀን 2016 ዓ.ም ውይይት አድርጓል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ቀሪና ድጋሚ ምርጫው የሚካሄድባቸው 4 ክልሎች ቤንሻንጉል ጉሙዝ፣ አፋር፣ ሶማሌና ማዕከላዊ ኢትዮጵያ መሆናቸውን ገልጸዋል።
እንግዲህ በዚህ በቀሪ ምርጫ ምን እንደምንለው የሚከናወነው 4 ክልሎች ሲሆን በ29 የምርጫ ክልሎች ለ9 የህዝብ ተወካዮች ምክር ቤት መቀመጫ እና ለ26 የክልል ምክር ቤት መቀመጫዎች ነው።
ቦርዱ ምርጫውን ሰኔ 6 ቀን 2016 ዓ.ም ለማካሄድ አቅዶ በመስራት ላይ መሆኑን የገለጹት ሰብሳቢዋ ለተግባራዊነቱ ከመንግስት የሚለቀቅለትን በጀት በመጠባበቅ ላይ መሆኑን ተናግረዋል። ምርጫው ከሚካሄድባቸው 4 ክልሎች ውስጥ በጸጥታ ችግር ምክንያት በአብዛኛው ቦታው ምርጫው ሳይካሄድበት ለ3 ዓመት ገደማ በቆየው በቤኒሻንጉል ጉሙዝ ክልል የሚንቀሳቀሱ ፓርቲዎች በአሁን ወቅት በክልሉ አንጻራዊ ሰላም በመስፈኑ ምርጫው እንዲካሄድ ሲጠይቁ እንደነበር ይታወሳል። ከነዚህ ፓርቲዎች አንዱ የሆነው የቦሩ ዴሞክራሲያዊ ፓርቲ ተወካይ አቶ ዮሐንስ ተሰማ በዛሬው ውይይት ላይ አስተያየትና ጥያቄ አቅርበው የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ መልስ ሰጥተዋል።
እኛ በክልሉ የምንመሰረት የፖለቲካ ፓርቲዎች ይህ ምርጫ በአስቸኳይ እንዲካሄድና በህዝብ የተመረጠ ክልላዊ መንግስት እንዲደረግ ይፈልጋል። የቤንሻንጉል ጉሙዝ ኬዝ በጣም የተለየ ነው። ሌሎች ክልሎች አለ። በ2007 የተመረጠ ምክር ቤት ነው እስካሁን ድረስ ስልጣን ይዞ ያለ። ስልጣን ጊዜው ያለፈበት ምክር ቤትና መንግስት ነው ያለ። 2013 ላይ የተካሄደው ምርጫ መንግስት መመስረት የሚያስችል ወንበር የፈለገ ድርጅት የለም። ስለዚህ ምርጫው እንዲካሄድ እንፈልጋለን። ነገር ግን የፌዴራል መንግስት ለዚህ ምርጫ ማስፈጸሚያ የሚሆን በጀት እስካሁን ለቦርዱ ያለቀቀበት ምክንያት የፌዴራል መንግስት ተወካይ ካለ የገዢ ፓርቲ ተወካይ ካለ በቂ ማብራሪያ ቢሰጥ ነው።
በጀቱ መለቀቁ የግድ ነው። ካለበለዚያ ከዚህ በላይ የሚያስኬደን አይሆንም። እንዳልኩት በጀት የማይጠይቁትን ነገሮች በሙሉ አጣርተን ጨርሰናል። የሚያስፈልጉትን ዝግጅቶች በሙሉ አድርገናል። ስለዚህ ተስፋ አደርጋለሁኝ ገንዘቡ በቅርብ ይገባና ምርጫ ቦርድን በዚህ ባዘጋጀው መርሃ ግብር ለመቀጠል ይችላል እያምናለሁ።
ሰላምና ጸጥታን የተመለከቱ ተደጋጋሚ ጥያቄዎችም የተነሱ ሲሆን የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ሰብሳቢ አቶ ተስፋዬ ገመቹ ከጠያቂዎቹ አንዱ ናቸው።
ለምሳሌ ወደ ቤንሻንጉልም ሄዶ ለመስራት ምቹ ሁኔታዎች አይታዩም። መንገድ ላይ የጸጥታ ችግሮች አሉ። ወደ አፋርም ሄዶ ለመስራት የሚታለፍባቸው መንገዶች በስጋት የተሞሉ ናቸው እና የዳሰሳ ጥናት ተደርጓል።
የቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ተከታዩን ምላሽ ሰጥተዋል።
ከዚህ በፊት ከባለድርሻ አካላት ጋር የአካባቢዎቹ የሁሉም የቤንሻንጉል ብቻ ሳይሆን በአራቱ ክልሎች ያሉ የጸጥታ ሁኔታ ከሚመለከታቸው አካላት መረጃ ወስደን አይተናል። በአብዛኛው በቀረበው መረጃ በአብዛኛው በሚባል ልክ በሰላማዊ መንገድ ምርጫውን ማካሄድ እንደሚቻል እዚህም ያላችሁ ፓርቲዎች በዛ ጊዜ የነበራችሁ የተስማማችሁበት ያረጋገጣችሁት እንደሆነ የሚታወስ ነው።
የቤንሻንጉል ጉሙዝ ወቅታዊ የጸጥታ ሁኔታ ምርጫውን ለማካሄድ የሚያስችል እንደሆነ ከክልሉ የፖሊስ ኮሚሽነር ሃሩን ዑመር እንዲሁም ከኮሙኒኬሽን ኃላፊዋ ፀሐይ ሞርካ አስተያየት ለማግኘት ያደረግነው ጥረት ኃላፊዎቹ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ ባለመሆናቸው አልተሳካም። የምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በበኩላቸው ቦርዱ የጸጥታውን ሁኔታ እየተከታተለ ስራውን እንደሚቀጥል አብራርተዋል። በጸጥታ መደፍረስና ተያያዥ ጉዳዮች ምርጫው ሙሉ በሙሉና በከፊል ካልተካሄደባቸው ክልሎች ውስጥ ትግራይ፣ አማራና ኦሮሚያም ይገኛሉ። ቀጣዩ አገራዊ ጠቅላላ ምርጫ ሊካሄድ ከሁለት ዓመት ብዙም ያልበለጠ ጊዜ የቀረው ቢሆንም በእነዚህ ክልሎች ያለፈው ምርጫ መቼ ሊካሄድ እንደሚችል የተገለጸ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዝግጅታችን አሁንም ከአሜሪካ ድምጽ እንደቀጠለ ነው። ከሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መንለስ ስንል ደግሞ የዩናይትድ ስቴትስ የተወካዮች ምክር ቤት ለዩክሬን ተጨማሪ እርዳታ እንዲሰጥ የሚጠይቀውን ረቂቅ ሕግ እንዲያሳልፍ የ23 የአውሮፓ ፓርላማዎች መሪዎች ለአፈ ጉባኤ ማይክ ጆንሰን ተማጽኖ አቅርበዋል። አፈ ጉባኤው በበኩላቸው ምክር ቤቱ ከውጭ እርዳታ በፊት የደቡባዊ ዩናይትድ ስቴትስ ድንበር ጸጥታና የመንግስት በጀትን ጉዳይ ማስቀደም አለበት በሚለው አቋማቸው እንደጸኑ መሆናቸውን ተናግረዋል። የአሜሪካ ድምጿ የምክር ቤት ጉዳዮች ዋና ዘጋቢ ሲንዲ ሴን ያጠናቀረችው ሪፖርት ዝርዝሩን ይዟል። ቆንጂት ታየ ታቀርበዋለች።
ምስራቃዊዋ ባህሙት ከተማ አቅራቢያ ውጊያ ላይ ያሉት የዩክሬን ወታደሮች ወራሪውን የሩሲያ ሰራዊት ለመመከት ተጨማሪ ከባድ መሳሪያ ያስፈልገናል፣ ካለሱ አይሆንም እያሉ ነው።
ጠላት በቅርቡ ባገኛቸው ስኬቶች ተበረታቶ በሁሉም አቅጣጫዎች እንቅስቃሴውን በማጠናከር ላይ ነው። ቢሆንም እኛም ግንባሩን እንዳያልፍ መሞከራችን ቀጥለናል። ያው እንግዲህ ችግሩ የከባድ መሳሪያው ጉዳይ ነው። እኛ የጠላትን ኃይል መመከትም ሆነ መልሰን ማጥቃት አያቅተንም። ነገር ግን መሳሪያ ሳይኖር አውሮፕላኑ ሳይኖር እንዲሁ መከላከል ብቻ ነው የሚሆነው። የኋላ ኋላም ያሸንፉናል።
የራሷ የዩክሬን፣ የጀርመን፣ የኦስትሪያ፣ የቼክ፣ የሊትዌኒያ፣ የኤስቶኒያ፣ የላትቪያ፣ የስፔን፣ የፈረንሳይና የፖላንድን ጨምሮ የ23 የአውሮፓ ሀገሮች ፓርላማዎችም በዚሁ ጉዳይ በቀጥታ ለሪፐብሊካኑ የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን ተማጽኖ አቅርበዋል። ለዩክሬን የሩሲያን ጥቃት ለመመከት የሚያስችላት ተጨማሪ ወታደራዊ እርዳታ እንድታገኝ በሚያደርገው እቅድ ላይ ድምፅ እንዲያሰጡ ተማጽኖ አቅርበዋል። የምክር ቤቱን አፈ ጉባኤ ማይክ ጆንሰንን የአውሮፓ ፓርላማ መሪዎች ስለላኩላቸው ደብዳቤ ቪኦኤ ጠይቋቸዋል።
The House is looking at all available options right now, and we'll address that as soon as the government is fine.
አሁን ምክር ቤቱ ያሉትን አማራጮች በሙሉ በማጤን ላይ ነው። አንዴ የመንግስቱ ወጪ ላይ ከተወሰነ በኋላ እንነጋገርበታለን።
ጣብቂኙን ያስከተለው አንዳንድ ሪፐብሊካን የምክር ቤት አባላት ለዩክሬን ተጨማሪ እርዳታ እንዲሰጥ የሚፈቅደውንና የኢሚግሬሽን ስርዓቱንም እንዲሻሻል የሚያደርገውን በሁለቱም ፓርቲዎች ድጋፍ የቀረበውን የበጀት እቅድ በቀድሞ ፕሬዚደንት ዶናልድ ትራምፕ ግፊት በተወካዮች ምክር ቤት ውሳኔ እንዳይሰጥበት ማከላከላቸውን ተከትሎ ነው። አንጋፋ ዲሞክራት የመወሰኛ ምክር ቤት አባላትና በርካታ ሪፐብሊካን የምክር ቤት አባላት አፈ ጉባኤ ጆንሰን ድምፅ እንዲሰጥ አለማድረጋቸው እንዳሳዘናቸው እየተናገሩ ነው። ዲሞክራቱ ሴኔተር ክሪስ መርፊ የሚከተለውን ብለዋል።
We passed a Ukraine aid bill with 70 votes. It is now Speaker Johnson's decision.
ዩክሬንን የሚመለከተውን ረቂቅ ሕግ በሰባ አባላት ድምፅ አሳልፈነዋል። ከዚህ በኋላ ያለውን የሚወስኑት አፈ ጉባኤው ናቸው። አፈጉባኤ ጆንሰን ዩክሬንን ለሩሲያ ያስረከቡት ተብለው ስማቸው በታሪክ እንዲመዘገብ ይፈልጋሉ፣ እርሱን ራሳቸው ይወስኑ አለቀ።
ቀድሞ የዩናይትድ ስቴትስ የመከላከያ ሚኒስትር ሊዮን ፓኔታም ለቪኦኤ የሚከተለውን አስተያየት ሰጥተዋል።
And I think ultimately the speaker has to understand that if he fails to provide that vote and
ዞሮ ዞሮ አፈጉባኤው ያንን ድምጽ እንዲሰጥ ካላደረጉ እርሳቸውም ሆኑ የሪፐብሊካን ፓርቲያቸው ፑቲንን የሚደግፉ ተደርገው እንደሚታዩ ይገባቸዋል ብዬ አስባለሁ። ያን ደግሞ የሚፈልጉ አይመስለኝም።
ይህ በዚህ እንዳለ የሩሲያ ፕሬዚደንት ቭላዲሚር ፑቲን ትናንት ሐሙስ የአገር ሁኔታ ማብራሪያ ንግግራቸውን አሰምተዋል። በመላ ሞስኮ ባሉ ህንጻዎች ላይ በቀጥታ በቴሌቪዥን በተላለፈው ንግግራቸው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ለዩክሬን ወታደር የሚልክ ከሆነ ከባድ መዘዝ ይከተላል፣ ምዕራብ ሀገሮችን መምታት የሚችል የኒውክሌር ጦር መሳሪያ አለን ሲሉ አስጠንቅቀዋል።
እየተከታተላችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ የካቲት 22 2016 ዓ.ም ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከመላፋችን በፊት ግን ተከታዩን ማስተዋቂያ ሰምተን እንመለሳለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ተመልሰናል። የአሜሪካ ድምጽ ይቀጥላል። ተከታዩ መሰናዷችን ደግሞ የኢትዮጵያ መንግስት አራት ዓለም አቀፍ ስምምነቶችን እንዲያጸድቅ መጠየቁን ይመለከታል። የሰራተኞች ማህበራት ኮንፌዴሬሽኑ ፕሬዝዳንት አቶ ካሳሃን ፎሎ በሀገር ውስጥም ሆነ በውጭ ሀገራት በቤት ሰራተኝነት ተቀጥረው በሚሰሩ ኢትዮጵያውያን ላይ ልዩ ልዩ በደሎች እንደሚፈጸሙ ገልጸው መብቶቻቸውን ለማስከበር የህግ ክፍተት መኖሩን ተናግረዋል። የአሜሪካ ድምጽ ያነጋገራቸው የቤት ሰራተኞችና ከስደት ተመላሾች በበኩላቸው በአሰሪዎቻቸው የመብት ጥሰት እንደሚፈጸምባቸው ገልጸው መንግስትና ህብረተሰቡ ችግሩን ለመቅረፍ አብረው እንዲሰሩ ጠይቀዋል። ገብረ ሚካኤል ገብረ መድህን ተጨማሪ አለው።
ኢትዮጵያ የቤት ሰራተኞችንና የፍልሰተኛ ሰራተኞችን መብቶች ለማስከበር እንደዚሁም በሴቶች ላይ የሚፈጸሙ ወሲባዊ ጥቃቶችን ለመከላከል የወጡ አራት ዓለም አቀፍ ስምምነቶችን እንድታጸድቅ የሀገሪቱ የሰራተኞች ማህበራት ኮንፌዴሬሽን ጥሪ አቀረበ። የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ በሀገር ውስጥም ሆነ በውጭ ሀገራት በቤት ሰራተኝነት ተቀጥረው በሚሰሩ ኢትዮጵያውያን ሴቶች ላይ ልዩ ልዩ በደሎች እንደሚፈጸሙ ገልጸው መብቶቻቸውን ለማስከበር ግን የህግ ክፍተት መኖሩን ተናግረዋል።
የቤት ሰራተኞች ያው በሀገራችን የሚመራ ህግ የለም። በአሰሪና ሰራተኛ አዋጅም አይታቀፉም። ከቀጣሪያቸው ጋር ውል አይኖራቸውም። ስራ ታምክብጅ የለትም። በመሆኑም ሰራተኞቹም የተቀጠሩበትን ስራ የማሟላት ከእነሱ የምጠበቀውን ግዴታም ለማወቅ እድሉም የለም። ይህን የሚመራ ህግ የለም። እነሱም ስበደሉ የሚጠይቁበት ህግ የለም።
ችግሩን ለመከላከል እንዲቻል የኢትዮጵያ መንግስት በዓለም ሥራ ድርጅት የወጣውን ስምምነት ቁጥር 189ን እንዲፈርምም አቶ ካሳሁን ጠይቀዋል።
ኮንቬንሽን 189 የሚባል የቤት ሰራተኞችን የሚመለከት ነው። አንዳንድ ጊዜ የቤት ሰራተኞቹ አንዳንዶቹ ምግብ ሰርቆ ይሄዳሉ ወይም ደግሞ ህጻናት ይገላሉ ተብሎ በየሚዲያ ሁሉ ጊዜ ይወራል። ነገር ግን ይህን ማድረግ ወንጀል ነው። ይህን ወንጀል ሁሉ መከላከል ማለት ነው ስርዓት ማበጀት ማለት ለዚህ ሴክተር።
ለአሜሪካ ድምጽ አስተያየት ከሰጡት የቤት ሰራተኞች አንዷ ምናሉ ማሞ ከ12 ዓመቷ ጀምሮ በሰራተኝነት ማገልገሏንና አሁንም በተመላላሽነት በዚሁ ስራ ላይ እንዳለች ትናገራለች። ምናሉ በቤት ሰራተኝነት ባገለገለችባቸው አመታት በራሷ ላይ የደረሱትን የመብቶች ጥሰቶች ትገልጻቸዋለች።
ብዙ ጊዜ ቤት ሰራተኞች የሚደርስባቸው ብዙ አይነት ጥቃቶች አለ። ማንቋሸሽ፣ ደሞዝ ክልከላ፣ በቂ እረፍት አለማግኘት፣ በቂ ምግብ አለማግኘት፣ መደፈር አለ፣ ድብደባ አለ፣ እንቅልፍ ማጣት አለ። በዛ ሰዓት ላይ የምትወድቅበት ቦታ ላይ ወይ እንቅልፍ በተኛበት ሰዓት ላይ ብዙ ኃይለ ቃል፣ እንደውም አንዳንድ ጊዜ ከኃይለ ቃላት ልብ ውስጥ የሚገባ ቃል ሰው ከሚጥልብህ ልብን ከሚሰብር ይሄ ዱላ ይሻላል። እኔ ይህንን የምለው ሁሌም ማለት ነው። ማለት የሚጣለው ቃል በጣም ከባድ ነው እና ህሊናን በጣም ይጎዳሃል። እንደገና ደግሞ ሰርተህ ራሱ አጥጋቢ ሳትሆን በስራህ እንኳን ውጤታማ አይሆንም፣ ደስተኛ አይሆኑም። እና በላይህ ላይ ሰራተኛ የማምጣት አለ። ወዲያውኑ ሰራተኛ አምጥተው አንተ ማታ ወዴት ትሄዳለህ? መውጫ ሰዓቱ አጉሳል፣ በሆነ ሰዓት ያባረራሉ።
በግል ምክንያት ስሟ አየር ላይ እንዳይውል የጠየቀችው ሌላኛዋ አስተያየት ሰጪም ከአስር ዓመቷ ጀምሮ በቤት ሰራተኝነት እያገለገለች ማደጓንና በእኒህም ዓመታት ልዩ ልዩ የመብቶች ጥሰቶች እንደደረሱባት ታስታውሳለች። ለዚህም አንዱ ምክንያት በህብረተሰቡ ዘንድ ያለው የተዛባ አመለካከት ነው ትላለች።
ሰው አብሮ ያደገ ሰው ሲያጠፋ ጎሽ ይጥፋ ምናምን ነገር ይላል። ሰራተኛ ግን በስህተት ብርጭቆ እንኳን ብትሰብር ምን ያደናብርሻል? ነገር በቃ እሷን የማሸማቀቅ ነገር አለ። በተለይ ደግሞ ከአመጋገብ አንስቶ ሰው ከመገናኘት ጀምሮ ነፃነት የመነሳት ለምሳሌ አንዲት የቤት ሰራተኛ ወጣ ጎዳና ላይ ጓደኞቿ ጋር ስታወራ ቢታይ እንደ ምንድነው ይቺ የቤት ሰራተኛ ጎዳና ወጣ እኮ ጭራሽ ወገቧን ይዛ ስታወራ ይዋል። ወሬ እንኳን የምትከለከልበት ሱቅ እዛ ከገዛች አንዷ ጥሩ ሰው ኖራ ሱቅ ብትልክ ያችኛዋ ሴትዮ ለምንድነው እሷን ሰራተኛ ሽንግን ውጭ ብለሻታል ማለት ነው። ህብረተሰቡ ላይ ለቤት ሰራተኛ ያለው አመለካከት ቤት ሰራተኛ የበታችን ነው አይመስላቸውም።
በዚሁ ጉዳይ ለአሜሪካ ድምፅ አስተያየት የሰጠችው የአንድነት ኢትዮጵያ የቤት ሰራተኞች ህብረት ፕሬዚደንት ሂሩት አበራ የቤት ሰራተኞች የሚሰጡት አገልግሎት ከፍተኛ ሆኖ እያለ ስራው ግን በህግ እውቅና እንዳልተሰጠው ገልጻለች።
የአሰሪና ሰራተኛ ግንኙነታቸው በጣም ችግር ውስጥ የገባበት ሁኔታዎች አሉ። ሰብአዊ መብታቸው ይጣሳል። የቤት ሰራተኞች አሰሪዎችን በተመሳሳይ መልኩ ምቹ የስራ ሁኔታዎች ባልተፈጠሩባቸው ግንኙነቶች ወይም ደግሞ ብቁ ባልሆኑ የቤት ሰራተኞች ግንኙነት በጣም አስቸጋሪ የሚሆኑ የስራ መደብ ሆኖ እንዲቀጥል ሆኗል። ከዛም ባሻገር እንግዲህ ሙያው ዘርፉ እንደ ሀገር የሚያበረክተው አስተዋጽኦ የለም ብሎ ከማመን የተነሳ ይመስለኛል እና አገራችን ውስጥ ያሉ የቤት ሰራተኞቻችንን ሪኮግናይዝ የህግ ማዕቀፍ ካላወጣንላቸው አንደኛ የስራ መደቡ እውቅና አለመሰጠቱ ብሎም ደግሞ የሚያበረክቱት አስተዋጽኦ ግምት ውስጥ አለመግባቱን ነው የሚያሳየው።
ኢትዮጵያ በየዓመቱ በሺዎች የሚቆጠሩ ዜጎች ወደ ውጭ የምትልክ ሀገር ብትሆንም ዓለም አቀፍ የፍልሰተኛ ሰራተኞች ስምምነትንም ባለመፈረሟ በውጭ የሚኖሩ ሰራተኞችን መብቶች ማስከበር አልተቻለም ይላሉ አቶ ካሳሁን።
ስለሚሄዱበት ሀገር በቂ ኢንፎርሜሽን አይሰጣቸውም። ስለሚሄዱበት ሀገር የስራ ውላቸው ቀድሞ እዚህ ተሰጥቶ ታይቶ የምታይ የምታለፍ አልነበረም። ወደዛ ሀገር ከሄዱ በኋላ ብዙ ችግሮች ይደርሱባቸዋል። ግን በህጋዊ መንገድ ሄደው ፓስፖርት ይነጠቃሉ፣ ከፎቅ ወረውሯቸዋል፣ ይታሰራሉ።
በዚህ ሀሳብ የምትስማማው ከአረብ ሀገር ተመላሽ የሆነችው እህተ መለሰ ዓለም አቀፍ ጥበቃ የሚሰጥ ህግ ባለመኖሩ በአረብ ሀገራት በቤት ሰራተኝነት የሚያገለግሉ ሴቶች ለዘርፈ ብዙ ጥቃቶች እየተዳረጉ መሆናቸውን ለአሜሪካ ድምፅ ተናግራለች።
በእኔም ደርሰዋል፣ በጓደኞች የሚደረሰው እኮ ከእኔ ከደረሱ ውስጥ ጥቂቱን እንጋረስ። ደሞዝ መከልከል በአሰሪ እናት ለመግደል ሙከራ የአእምሮ በሽተኛ ናት እና ለመግደል ሙከራ ስታደርግብኝ ነው ከቤት የጠፋው። ሶስተኛው ነገር ደግሞ በአበሻ ደላለዋ ማለት ነው በሷ በኩል ከቤት እንድወጣ አደረገችኝ፣ ማለት እንድጠፋ አደረገችኝ። ከጠፋ በኋላ ደሞዜ ሙሉ እሷ ነበረች የምትወስደው እና ለሶሪያ ልሸጠኝ እንደሆነ ከዛ ሶሪያው አዝኖ እንደለቀቀኝ ማለት የመድፈር ሙከራ ሊያደርግብኝ ነበረ። $500 ነበረ ሸጠችኝ ደላለዋ ማለት ነው እና ይሄ ጥቃት ደርሶብኝ ነው የበጣሁት። ሌሎች ዜጎች ብትወስዳቸው ፊሊፒንን፣ ባንግላዴሽን፣ ከአፍሪካ ራሱ ጥቂት የሚባሉ ሀገሮች ከለላ አላቸው። እኛ ደግሞ እሱም ከለላ የለንም። ገባህ አይደለ? ስለዚህ ተጎጂዎች ነው የሆነው።
ይህ ችግር መፍትሄ የሚያገኘው ኢትዮጵያ የፍልሰተኛ ሰራተኞችን አስተዳደር የሚመለከቱ የስምምነት ደንብ ቁጥር 97ና 143ን ተቀብላ ስታጸድቅ እንደሆነ አቶ ካሳሁን ተናግረዋል።
እነዚህን የፍልሰተኞች መብት እኛ ካከበር እሱን ኮንቬንሽን ካጸደቅ ከሌላ ሀገር ጋር ስንደራደርን ፓወሩን ይሆነናል ወይም ደግሞ ማሳመን እንችላለን። ለምሳሌ ሄደን ከሌላ አሁን መንግስት አንዳንድ ጊዜ ከተቀባይ ሀገራት ጋር በሚደራደርበት ጊዜ እናንተ ኮንቬንሽኑን ፈርማችኋል ወይ የሚል ጥያቄ ይመጣል። ከመጣ ግን እኔ አክብር ያለው እናንተም ማክበር አለባችሁ። ለመደራደርም ትንሽ ጉልበት ያገኛሉ ማለት ነው እና በብዙ መልኩ ኮንቬንሽኑ መጠቁ ይጠቅማል ማለት ነው።
አቶ ካሳሁን ለአሜሪካ ድምፅ በሰጡት ቃለ መጠይቅ በኢትዮጵያ መንግስት እንዲጸድቅ የጠየቁት ሌላው ዓለም አቀፍ ስምምነት በስራ ቦታ ላይ የሚፈጸም ወሲባዊ ጥቃትንና ትንኮሳን ለማስወገድ የወጣውን ስምምነት ቁጥር 190 ነው። የዓለም አቀፍ ስምምነቱ መጽደቅ በሴቶች ላይ እየተፈጸሙ ያሉ ወሲባዊ ጥቃቶችንና ጾታዊ ትንኮሳዎችን ለመከላከል እንደሚያስችል አስገንዝበዋል። ባለፈው ሳምንት በአራቱም ዓለም አቀፍ ስምምነቶች ላይ ግንዛቤ ለመፍጠር በተዘጋጀ መድረክ ላይ የተሳተፉ የሥራና ክህሎት ሚኒስቴር ከፍተኛ የሥራ ኃላፊ ዶክተር ተካልኝ አያሌው መንግሥት በስምምነቶቹ ላይ ጥናት ካደረገ በኋላ ያጸድቃቸዋል ብለዋል።
በአገራችን ዋናው እነዚህ አይነት ጉዳዮችን የሚያጸድቀው ሪቪው የሚያደርገው የሌበር አድሚኒስትሬሽን አማካሪ ቦርድ የሚባለው ወይም ሌበር አድሚኒስትሬሽን አድቫይዘሪ ቦርድ የነገር የሚቀበው ማለት በመጀመሪያ የአማካሪ ቦርድ ወደ ተግባር እንዲገባ ስራ እንዲሰራ እነዚህ አይነት ጉዳዮች አቅጣጫም እንዲሰጥ ከዛ በኋላ ስቴፑን ጠብቆ ቅደም ተከተሉን ጠብቆ ተጠንቶ አቅጣጫ ተሰጥቶ ያ ሂደት አለ። ታቅታላችሁ ኮንቬንሽኖች ዝም ብሎ አይሰጡም፣ የራሳቸው ስቴፕ አላቸው። እነዛን ተከትሎ ጥቅማቸው፣ ጉዳታቸው፣ የሚያመጡት እድልና የሀገሪቱ ተጨባጭ ሁኔታ ከግንዛቤ ውስጥ ገብቶ ይጸድቃሉ እና እዚህ አማካሪ ቦርድ ላይ እንዲቀርብ የራሳችን ጥረት እናደርጋለን።
የተቋማቸው ዋና ዓላማ ዓለም አቀፍ ስምምነቶች በኢትዮጵያ መንግስት እንዲጸድቁ ግንዛቤ መፍጠርና ከጸደቁም በኋላ መተግበራቸውን መከታተል እንደሆነ አቶ ካሳሁን ፎሎ አውስተው አሁንም መንግስት እነዚህን ስምምነቶች እንዲያጸድቅ ዜጎች ግፊት እንዲያደርጉ ጠይቀዋል።
ይህን የሰብአዊ መብት አካል የሆኑትን ኮንቬንሽኖች እንዲጸድቅ ሁሉም ወገን ግፊት እንዲያደርግ በመንግስት በኩልም ይህን ተቀብሎ ቢፈርሙና ቢያጸድቁ ጥሩ ነው የሚል ሀሳብ አለኝ። አመሰግናለሁ።
በቤት ሰራተኞች ላይ የሚፈጸመው በደል ሊቆም ይገባል የምትለው ስሟን እንዳንጠቅስ የጠየቀችን አስተያየት ሰጪም መንግስትና ህብረተሰቡ በዚህ ላይ ሊሰሩ ይገባል ትላለች።
መንግስት ትኩረት ሰጥቶ ለቤት ሰራተኞች የሚገዛ ህግ ማውጣት ግዴታ አለበት ብዬ አስባለሁ። በተጨማሪ ህብረተሰቡ ደግሞ ይህንን ስራው ስራ ነው፣ የተከበረ ስራ ነው፣ ሙያ ነው። እህቶቻችን በአረብ ሀገር በባህር ወድቀው ከሚቀሩ ከዚሁ ከሀገራችን ላይ እንንከባከባቸው፣ ልጆቻችን ናቸው፣ ነገ የኛ ልጆች የት እንደሚደርሱ አናውቅም ብለው ልክ የራሳቸው ልጆች አስመስለው ተንከባክበው እንዲይዙ ህብረተሰቡን አደራ ማለት እፈልጋለሁ። በተጨማሪ ግን የቤት ሰራተኞች ራሳቸው መብቴ ምንድን ነው ግዴታዬ ምንድን ነው ብለው እንዲሰሩ እፈልጋለሁ።
ከዚህ ቀደምም ኢትዮጵያ ዝቅተኛ የደሞዝ ወለል የሚወስነውን ስምምነት ቁጥር 131 እንድታጸድቅ ጥያቄ እንደቀረበ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታይ ደግሞ በዘመናዊ ስነ ጥበብ የጥቁር አሜሪካውያንን ፈርቀዳጅ ሚና የሚዘክረውን አውደ ርዕይ እንቃኛለን። በአፍሪካውያን አሜሪካውያን የተሰራውን የዘመናዊ ስነ ጥበብ ንቅናቄ የሚዘክር የመጀመሪያው አውደ ርዕይ በስመጥሩ የኒውዮርክ የስነ ጥበብ ቤተ መዘክር ተከፍቷል። ባለፈው እሁድ የተከፈተውን የዚህን አውደ ርዕይ አስመልክቶ በሮይተርስ የተሰናዳውን ዘገባ ቆንጅታየ ታቀርበዋለች።
ባለፈው እሁድ የተከፈተው አውደ ርዕይ The Harlem Renaissance and Transatlantic Modernism የሃርለም ዳግም ልደትና አትላንቲክ ተሻጋሪው ዘመናዊ ስነ ጥበብ የሚል ስያሜ ተሰጥቶታል። እስከ ሐምሌ 20 ወይም በፈረንጆች እስከ ጁላይ 28 ድረስ እንደሚቆይም ተገልጿል። ታሪካዊው አውደ ርዕይ የጥቁር አሜሪካውያንን የስነ ጥበብ ሰዎችና የውጭ አቻዎቻቸውን ስራዎች አሰባስቦ ነው ለእይታ የቀረበው። አፍሪካውያን አሜሪካውያኑ የጥበብ ፈርጦች የመሩት የዘመናዊ ስነ ጥበብ ንቅናቄ የዓለም አቀፍ ዘመናዊ ስነ ጥበብ አይነተኛ አካል እንደሆነ ለማሳየት የታለመ እንደሆነም ተነግሮለታል። የኤግዚቢሽኑ ዋና አዘጋጅ ዲኒስ ሚሪየል በወቅቱ የዘር ልዩነት ከነገሰባቸው ከደቡብ ዩናይትድ ስቴትስ አካባቢዎች ወደ ሰሜኑና ወደ ተቀረውም አካባቢ ነጻነትንና የተሻለ እድልን ፍለጋ የፈለሱት በሚሊዮኖች የተቆጠሩ ጥቁር አሜሪካውያን በቆረቆሯቸው አዳዲስ ከተሞች የነበራቸውን ሕይወት ጥቁሮች የሥነ ጥበብ ሰዎች በታሪካችን ለመጀመሪያ ጊዜ ያንጸባረቁበት ወቅት ነበር ብለዋል። ያ ታሪክ ትኩረት ተነፍጎት እንደኖረም ዲኒስ ሚሪየል ሳይጠቅሱ አላለፉም። ለዚህ ኤግዚቢሽን አደራጅነት ያነሳሳቸው እሱ መሆኑን አመልክተዋል።
እውነቱን ለመናገር ያን የመሰለ ግሩም ዘመን በኤምኢቲ ሙዚየም የሚሆን በሌሎችም ትላልቅ አብያተ መዘክር ትኩረት አላገኘም ነበር። በጊዜው በዋናነት የሥነ ጥበብ ሥራዎቹን ሰብስበው የያዙት ከሲቪል መብቶች ንቅናቄ በፊት ለጥቁር አሜሪካውያን የከፍተኛ ትምህርት ዕድል ለመስጠት የተቋቋሙት ኮሌጆችና ዩኒቨርሲቲዎች ነበሩ። ሌሎችም በግልና በመንግስታዊ ተቋማት ይዞታ ስር የነበሩ ስብስቦችም አሉ። ታዲያ እኔ በ2020 ዓ.ም ወደ ሜትሮፖሊታን ሙዚየም ኦፍ አርት በመጣሁ ጊዜ ያንን ክፍተት ለማስተካከል ፈለግኩ። ሜት ሙዚየም ሁሉንም የሥነ ጥበብ ታሪክ የሚዳስስ የጥበብ ኢንሳይክሎፒዲያ ማለት ነው። ነገር ግን በአሜሪካ ስነ ጥበብ እና በዘመናዊ ስነ ጥበብ ታሪክ ይህን የሚያክል ግዙፍ ክፍተት ቁጭ ብሏል። እኔም በዚህ አውደ ርዕይ ያንን ክፍተት ለመዝጋት ነው የሞከርኩት።
በአውደ ርዕዩ 160 የሚሆኑ ስዕሎች፣ ቅርጻ ቅርጽ፣ ፊልሞች እና ፎቶግራፎች ለእይታ ቀርበዋል። ስራዎቹን ፈልገው ማግኘት ቀላል እንዳልነበረ፣ ነገር ግን ደስ ብሏቸው እንዳደረጉት ዲኒስ ይናገራሉ።
Many of the works were in the collections of historically black.
እነዚህ ስብስቦች በዩኒቨርሲቲዎችና በኮሌጅ ይዞታ ያሉ ናቸው። እነሱ ደግሞ ስብስቦቻቸውን ገና በዲጂታል ቴክኖሎጂ ሰንደው አላስቀመጧቸውም። ስለዚህ ኢንተርኔት ላይ አይገኙም። ምን እንዳላቸው ለማወቅ ራሴ ወደ ዩኒቨርሲቲዎቹ ተጉዤ ቤተ መዘክሮቻቸውንና ማከማቻዎቻቸውን መጎብኘት ነበረብኝ። በደስታና በታላቅ ፍላጎት ይሄንን አደረግኩ። በዚህ አውደ ርዕይ የቀረቡት አብዛኞቹ ስራዎች ከዚህ በፊት እኔም ፈጽሞ አይቻቸው አላቅም። ካሁን ቀደም በሽያጭም ይሁን በውሰት ታይተው አያውቁም። በእርግጠኝነት ባለፉት በርካታ አስርት ዓመታት አልቀረቡም።
የኤረን ዳግላስ፣ የዊሊያም ኤት ጃንሰን፣ የአርችባልድ ሞትሊ እና የሎራ ዊለር ስራዎች በአውደ ርዕዩ ከቀረቡት ስራዎች መካከል ናቸው። ስማቸው ገኖ ያልወጣ የጥበብ ሰዎችን ታሪክ የማወቅ ጉጉት እንደነበራቸው የገለጹት የሃርለም ሬኔሳንስ አውደ ርዕይ አዘጋጇ ዴኒስ ሚሪየል ለአብነት የሰዓሊ ሳሙኤል ጆሴፍ ብራውንን ስራዎችና ታሪክ ያነሳሉ።
አንዱ የኔ ፍላጎት በብዙዎች ስለማይታወቁት ሰዓሊያን ማወቅ ነበር። ለምሳሌ ሳሙኤል ጆሴፍ ብራውንን ብንወስድ በጣም አስቸጋሪ በሆነው ዋተር ከለር ፈሳሽ ቀለም እጅግ በጣም የሚጠበብ ሰዓሊ ነበር። መስታወት ውስጥ ትክ ብሎ ሲመለከት የሚያሳይ የራሱን ስዕል ስሏል። እሱን ስዕል W.E.B. Du Bois The Soul of Black Folk በሚል ርዕስ በጻፈው ዝነኛ መጽሐፉ በዘመኑ የነበረውን የጥቁር አሜሪካውያን ስነ ልቦና በገለጸበት መንፈስ የሳለው ይመስለኛል።
ዱ ቦይስ የዚያ ዘመን ጥቁር አሜሪካውያን ስነ ልቡና ምንትያ ገጽታዎች አሉት ይል ነበር ያሉት ዲኒስ ሚሪየል፣ በአንድ በኩል እኔ ማነኝ ብሎ ያለማቋረጥ ራሱን ወደ ውስጥ ይጠይቃል፣ በዚያው ልክ ደግሞ ከውጭ ትክ ብለው የሚመለከቱት እንዳሉም ያውቃል ብሎ ነበር ሲሉ ጠቅሰዋል። ሰዓሊ ሳሙኤል ብራውን በመስተዋት ውስጥ ራሱን ትክ ብሎ የሚያይበት ስዕልም ያን መንፈስ የሚያንጸባርቅ መስሎ ይታየኛል ሲሉ አብራርተውታል።
ስለዚህ ግሩም ሆኖ ያበበ የጥቁር አሜሪካውያን ዘመናዊ ጥበብ ብቻ ሳይሆን የራሱ የአሜሪካ ዘመናዊ ስልጣኔም አካል ነው። እንደ አሜሪካዊነታችን ታሪካችን የሃያኛው ክፍለ ዘመን ዘመናዊ ስነ ጥበብም አካል ነው።
በኒውዮርኩ አውደ ርዕይ ሄንሪ ማቲስ፣ ኤድቫርድ መንች እና ፓብሎ ፒካሶን በመሳሰሉ ዓለም አቀፍ ሰዓሊያን የተሰሩ ስራዎችም እንደቀረቡ ተገልጿል።
ወደ ተከታዩ ዘገባ ደግሞ እንለፍ። በቱርክ የፕሬዝዳንት ጣይብ ረጅብ ኤርዶዋን የፖለቲካ አጋሮች በመጪው መጋቢት ወር አከራካሪ የሆኑ የሀገሪቱን ክፍሎች ለመቆጣጠር በሚደረገው የምረጡኝ ቅስቀሳ ላይ የበላይነቱን ለመያዝ እየታገሉ ነው። የተቃዋሚ መገናኛ ብዙሃንም ፕሬዝዳንቱና አጋሮቻቸው ሰው ሰራሽ ልህቀትና ዲፕ ፌክ የተሰኘውን ጥልቅ የማስመሰል ጥበብ በመጠቀም አሳሳች ተንቀሳቃሽ ምስሎችንና ማስታወቂያዎችን እያጋሩ በመሆናቸው ስልታቸውን ልብ ማለት ያሻል እያሉ ነው። ዶሪያን ጆንሰን ከኢስታንቡል ያደረሰንን ዘገባ ኤደን ገረመው ታቀርበዋለች።
የቱርክ መዲና የሆነችው ኢስታንቡል ከተማ ከንቲባ ኢክራም ኢሞሉ የቱርክን ፕሬዝዳንት ረጂብ ጣይብ ኤርዶዋንን ስኬቶች ሲያሞካሹ የሚያሳይ ምስል በማህበራዊ ድረገጾች ላይ እየተሽከረከረ ነው። በቅርቡ የተሰባሰቡ የመራጭ አስተያየቶች እጅግ ጠባብ የሆነ የምርጫ ውድድር እንደሚያጋጥም ጠቁመዋል። ይሁን እንጂ ገለልተኛ መገናኛ ብዙሀን መደበኞቹ መገናኛ ብዙሀን ከመንግስት የሚመጡ ዲፕ ፌክ የተሰኙትንና እጅጉን እውነት የሚመስሉ የሐሰት ቪዲዮዎችና ድምጾችን ተአማኒነት ሳያጣሩ ማጋራታቸው አደጋ ደቅኗል ይላሉ።
እጅጉን እውነት የሚመስሉ የሐሰት ቪዲዮዎችን ይዘህ ማስታወቂያ ልሰራ ትችላለህ። አብዛኛውን ጊዜ ይህን መሰል ቪዲዮዎች በዜና አውታሮች በኩል አይወጡም። ነገር ግን እነዚህ ማስታወቂያዎች መራጭ የሆኑ ብዙ ሚሊዮኖች ጋር ይደርሳሉ። በቱርክ የሚመርጠው ማህበረሰብ 40 ሚሊዮን ይደርሳል። ኢክራም ወይንም ማጋሉ በተሰኙ አካባቢዎች የሚገኙ ሰዎችን ካነጋገርክ ሰውየው ይህንን ብለዋል ይሉሃል። ምክንያቱም እነዚህ ሰዎች መደበኛውን መገናኛ ብዙሃን ይጠቀማሉ።
ባለፈው ዓመት በነበረው የፕሬዝዳንታዊ ምርጫ ላይ ጣይብ ኤርዶዋን ተቀናቃኛቸው ከማል ካሊስቶን ከቱርክ መንግስት ጋር የሚጋጩትን የከርዲሽ ተገንጣዮች ፒኬኬ ቡድኖች ጋር ሆኖ የሚያሳይ የሐሰተኛ ቪዲዮ መጠቀማቸው ይታወሳል። ራይትስ ግሩፕ የተሰኘው የሰብአዊ መብት ተቋም በቱርክ ገለልተኛ መገናኛ ብዙሃን የሚደርሷቸው አዳዲስ ማስፈራሪያዎች እየጨመሩ መጥተዋል ሲልም አስታውቋል።
አዲሱ የሐሰተኛ መረጃ ስርጭት ሕግ በተለያዩ ክሶችና የወንጀል ምርመራዎች ውስጥም መነሳት ጀምሯል።
በአዲሱ የጸረ ሐሰተኛ መረጃ ስርጭት ሕግ የሀገር ውስጥ መገናኛ ብዙሃን መወንጀላቸው በቱርክ እየተካሄደ ያለውን ሁኔታ የማጋለጡን ኃላፊነት ለዓለም አቀፍ መገናኛ ብዙሃን አሳልፎ ሰጥቷል። ይሁን እንጂ የቱርክ ባለስልጣናት እንደ አሜሪካ ድምፅና የጀርመን ድምፅ ያሉ በቱርክ ቋንቋ ስርጭት ያላቸውን ዓለም አቀፍ ጣቢያዎችን የኢንተርኔት አቅርቦት አግደዋል። ስለዚህም እነዚህን የዜና አውታሮች ማግኘት የሚቻለው ቪፒኤን በመጠቀም ብቻ ነው።
ኢንተርኔትን መገደብ ለአገዛዞች እንደ መመሪያ እየሆነ ነው። በተለይም እንደ ቱርክ ባሉ ሀገራትና በተቀረው ዓለም ላይ ጭምር ቪፒኤን መጠቀም አድካሚ ሆኗል።
በተጨማሪም ባለስልጣናቱ በስፋት ጥቅም ላይ የሚውሉ ቪፒኤኖችንም አግደዋል። ሴንሴራኖ ሁኔታው የሌባና ፖሊስ ነው ይላሉ። የቴክኖሎጂ አቅራቢ ሰዎችም የኢንተርኔት አቅርቦት እንዲኖራቸው የተለያዩ አማራጮች ላይ በመስራት ላይ ይገኛሉ። ይሁን እንጂ ሁሉንም የሐሰተኛ ዜናዎች አጣርቶ ማቅረቡ ላይ መዳከማቸውን ነው የሚናገሩት።
ይህንን ለመዋጋት አማራጭ የለንም። ቡድናችን 20 ወይም 15 አባላት ቢኖሩት ነው። ነገር ግን በሌላ ወገን የተሰለፉት ሰራዊት ነው ያላቸው።
የመራጭ አስተያየቶች እጅግ ጥብቅና ጠባብ የሆነ የምርጫ ውድድር እንደሚኖር መጠቀማቸው እንዳለ ሆኖ ተንታኞች ታዲያ የሐሰተኛ መረጃዎች ስርጭት በምርጫ ሂደቱ ላይ ጋሬጣ መሆናቸውን ጠቁመዋል። ለዶሪያን ጆንሰን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዝግጅታችን ይቀጥላል። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በዩናይትድ ስቴትስ የያዝነው ወር የጥቁሮች ታሪክ ወር በመባል እየተዘከረ ይገኛል። ይህን አስመልክቶ በሎስ አንጀለስ ከተማ ጥቁር የስነ ጥበብ ሰዎች አሜሪካ ውስጥ የነበራቸውን አስተዳደግ ያንጸባረቁበት ሌላ የስዕል አውደ ርዕይ ተከናውኗል። የጂኒያ ዳሎትን ዘገባ ሀብታሙ ስዩም ያዘጋጀው።
ከኒውዮርክ የመጣው የሥነ ጥበብ ሰው ጋይ ስታንሊ ፌሎች አበባችንን አበርክቱልን በሚል የሰየመው የስዕል ሥራዎች ስብስብ ለአፍሪካ አሜሪካውያን ባህል ክብር እንደሚሰጥ ይናገራል።
ሕፃን ሁኜ ሁልጊዜ ወደ ሙዚየሞች ሄድ ነበር። በዚያ ሁልጊዜ የማየው የነጭ ሰዎች ምስል ብቻ ነበር። እኔን የመሰሉ የጥቁርና የጸይም ሕዝቦች የፊት ገጽ የሚያሳዩ ሥራዎች አልነበሩም። እኛኑ ለማክበር ወስኛለሁ።
ፊሎች በሎስ አንጀለሱ የኪነ ጥበብ አውደ ርዕይ ላይ ጥቁር የፈጠራ ባለሙያዎችን ከወከሉት መካከል አንዱ ነው። የጨዋታ ጊዜ ሲል በሰየመው ሥራ ግሪጎሪ ሴንት አማንድ ነጭ ያልሆኑ ሕፃናት አሜሪካ ውስጥ በሚያድጉበት ጊዜ ያላቸውን የራስ ምልከታ ይዳስሳል።
በጥቁርና ነጭ ቀለም ከቀረቡት የፊት ገጽታ ምስሎች በላይ የሚዋልሉት ቀለሞች ሐሳቦች ናቸው። የሚያውቅህ አንድም ሰው በሌለበት ዘው ብሎ እንደመግባት ነበር ነኝ የሚሰማኝ። በልዩ ሁኔታ ነው ሰዎች የሚመለከቱ። አንደበት ሲከፈት ግን ማንነት ስለሚታወቅ ያ ከማህበረሰቡ የምትጠበቅበት ጋሻ ይሆናል። አንተ የነሱ አካል ብቻ አይደለም፣ አንተ ይሄኛው ሰው ነህ። ሁሉም ስራዎቼ በዚያ ዙሪያ ነው የሚያጠነጥኑት።
ጃማይካ የተወለደው ኦኔል ስካት በበኩሉ ወደ ዩናይትድ ስቴትስ በስደት ከመጣ በኋላ ስለ አዲሱ ሀገር በማወቅ ሂደት ውስጥ ያስቀራቸውን የልጅነት ትዝታዎችን አጋርተዋል።
እንደ አንድ አፍሪካዊ አሜሪካዊ ዓለምን እንዴት ማሰስ እንዳለብህ በጥንቃቄ መረዳት መቻል በጣም አስፈላጊ ነው። ሌሎች እንዴት እንደተገነዘቡን ማሰብና ሌሎች ጉዳዮች በአእምሯችን ያለመቋረጥ ከምናስባቸው ነገሮች ውስጥ አንዱ ነው።
ሴሮን ግሪን የተባለው የሥነ ጥበብ ባለሙያ ደግሞ ጥቁር አሜሪካውያን ትኩረት መነፈግም ሆነ ከመጠን በላይ በትኩረት ውስጥ መግባት እንደሚገጥማቸው ይናገራል።
እኔ እንኳን የገጠመኝ ከልክ በላይ ትኩረት ውስጥ መግባት ነው። የዚህ ምክንያቱ ደግሞ ጥቁር ሰው አደገኛ ነው የሚል ትምህርት ዓለም በመማሩ ነው። ትኩረትን ያለማግኘት ችግር ያን ያህል አይገጥመኝም። ስታርባክስን በመሰሉ የቡና ቤቶች ውስጥ አይተውህ እንዳላዩህ እንደሚሆኑት አይነት ቀላል ነገሮች ቢገጥሙ ነው።
እነዚህን የሥነ ጥበብ ሰዎች አስተባብራ ሥራቸው በሎስ አንጀለስ እንዲታይ የረዳችው ብሮክሊን ላይ መሠረት ያደረገ የሥነ ጥበብ ሥራዎች ማሳያ ተቋም ባለቤት ታንያ ዊድሜር በሥነ ጥበብ ውስጥ የጥቁር ጠቢባን መወከል መላውን ማኅበረሰብ ከፍ አድርጎታል ትላለች።
ማናቸውም ሰዎች ወደ ማሳያው ስፍራ አሊያም ሙዚየም ውስጥ ሲገቡና እዚያ በሚገኝ የገጽታ ምስል ላይ ራሳቸውን ሲያዩ በእጅጉ ደስ ይላቸዋል። ሰዎች እውቅና እንደተሰጣቸው እንዲሰማቸው ያደርጋል። በምስሉ ላይ
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በበርካታ የዓለም አካባቢዎች አይሲል ወይም ዳኢሽ ያለው የመንቀሳቀስ አቅም በከፍተኛ ደረጃ መዳከሙን የተባበሩት መንግስታት ድርጅት ያወጣው አዲስ ሪፖርት ያመለክታል። ያም ቢሆን ይህ አሸባሪ ቡድን ተመልሶ እንዳያንሰራራ አሁንም ትልቅ ስጋት መደቀኑ አልቀረም። ይህ በተለይ በምዕራብ አፍሪካና በሳህል ቀጣና ተጨባጭ ስጋት መሆኑን በማውሳት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። በተጠቀሱት የአፍሪካ አካባቢዎች የአይሲል ቅርንጫፍ ቡድኖች ቁጥር እየተበራከተና ከጊዜ ወደ ጊዜም በይበልጥ በየግላቸው እየተንቀሳቀሱ መሆናቸውን ያመለከተው ርዕሰ አንቀጹ ይህ አካሄድ ከቀጠለ በስተ ምዕራብ ሳህል ከማሊ ያነሳ እስከ ናይጄሪያ ድንበር የሚዘልቅ የጸጥታ መደፍረስ ሊያስከትል እንደሚችል አስገንዝበዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተለዋጭ አምባሳደር ሮበርት ውድ ዩናይትድ ስቴትስ በተለይ በአፍሪካ ዙሪያ ስለተጋረጠው የሽብርተኝነት ስጋት የመንግስታቱ ድርጅት ዋና ጸሐፊ በዝርዝር ላቀረቡት ሪፖርት ልዩ ትኩረት መስጠቷን ተናግረዋል።
We share his concern over developments in West Africa and the Sahel, where the situation is deteriorating and becoming more complex.
ምዕራብ አፍሪካና ሳህል ቀጠና ውስጥ ስለሚታየው ሁኔታ ያላቸውን ስጋት እኛም እንጋራለን። በዚያ ያለው ሁኔታ እያሽቆለቆለ ነው። ከጊዜ ወደ ጊዜ በይበልጥ እየተወሳሰበ ሲሆን የባሰ አለመረጋጋትም ተደቅኗል። ለአፍሪካውያኑ አጋሮቻችን የአይሲስና የአልቃይዳ ቅርንጫፎችን እንቅስቃሴ ዓለም አቀፍ ሕግን በተከተለ መንገድ ለማክሸፍ እና ቡድኖቹን ለመደምሰስ የሚያስፈልጋቸውን ወሳኝ እርዳታ መስጠታችንን ቀጥለናል።
ያ ብቻ ሳይሆን ኢራቅና ሶሪያ ውስጥ ያለው ሁኔታም ያሳስበናል ያሉት አምባሳደሩ ዓለም አቀፉ ማህበረሰብ ይህንን ስጋት ለማስወገድ ሀገሮቹ ውስጥ ካሉ አጋሮቹ ጋር በመተባበር እየሰራ መሆኑን ገልጸዋል።
Attacks on coalition forces, including over 170 attacks in recent months on U.S. forces.
ባለፉት ወራት ከኢራን ጋር የተሰለፉ ታጣቂዎች በዩናይትድ ስቴትስ ኃይሎች ላይ ያደረሷቸውን ከ170 በላይ ጥቃቶች ጨምሮ በጥምረቱ ኃይሎች ላይ ጥቃት እየተፈጸመ ነው። እነዚህ ጥቃቶች አይሲስ ተመልሶ እንዳያንሰራራ ለመከላከል ዓለም አቀፉ ማህበረሰብ ያለውን አቅም በቀጥታ ያዳክማሉ።
አምባሳደር ውድ አስከትለውም ሰሜን ምስራቅ ሶሪያ ውስጥ ባሉ ካምፖች ተይዘው ያሉ የሶስተኛ ሀገር ዜጋ የሆኑ የአይሲል ተዋጊዎችና ተፈናቃዮችን ወደ ሀገራቸው መመለስ ቀውሱን ለማክተም ከሁሉም ዘላቂው መፍትሄ መሆኑን መጠቆም ተገቢ ነው ብለዋል። በአካባቢው አይሲስ እንዳያንሰራራ ለመከላከል እንደሚጠቅም ያመለከቱት አምባሳደሩ ባለፉት 6 ወራት ውስጥ በተለይ የኢራቅ መንግስት ወደ ሀገራቸው የሚመልሳቸው ሰዎች ቁጥር መጨመሩን ገልጸው ይህ እንደሚቀጥል ተስፋ ሰጪ ነው ብለዋል።
ከግጭቶች ጋር ተያይዘው የሚፈጸሙ ጾታዊ ጥቃቶች ጉዳይ ሌላው ዩናይትድ ስቴትስ ቅድሚያ ትኩረት የምትሰጠው ጉዳይ መሆኑንም አምባሳደሩ አስከትለው ጠቅሰዋል።
We welcome UN entities designing effective strategies to prevent violent extremism that incorporate context.
ዋና ጸሐፊው በሪፖርታቸው እንደጠቀሱት የመንግስታቱ ድርጅት ተቋማት ጾታዊ ጉዳዮችን ባገናዘበ መንገድ ኃይል ተጠቃሚ ጽንፈኝነትን ለመከላከል አዋጪ የሆኑ ስትራቴጂዎችን መቅረጹ ደስ ብሎናል። የሴቶችና የተገፉ ህብረተሰብ ክፍሎች ድምጽ ሁከተኛ ጽንፈኝነትን ለመታገል በሚደረጉ ጥረቶች ውስጥ ከፍ ብሎ መደመጥ አለበት። ያ ካልሆነ አይሲስ የደቀነውን ስጋት በስኬት ለማስወገድ አይቻልም።
ጸረ ሽብርተኛ ትግል ጸጥታ ተኮር ከሆኑ እርምጃዎችም ያለፈ ጥረት የሚጠይቅ ነው ያሉት አምባሳደሩ፣ ዓለም አቀፉ ማህበረሰብ አይሲስ እንዳይስፋፋ በስኬት ለመከላከል ይቻል ዘንድ ሰብአዊ መብትንና የህግ የበላይነትን በሚያከብር መንገድ ህብረተሰብን በሙሉ በሚያሳትፉ ቅዶች ዙሪያ መስራቱን መቀጠል ይኖርበታል ያሉትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ደህና ደሩ።